ጸጥ ብሏል።
ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥር 22 2014 ዓ.ም ዝግጅታችን ጀመረ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ።
እንደኔ እይታ አሁን ባለንበት ሁኔታ ህወሓት ትጥቁን ፈቶ ራሱን ብቻ የማከል አላማውን ትቶ ለትግራይ ህዝብ የሚበጀውን ማድረግ ያለበት ይመስለኛል። ይሄ ጦርነት ኢትዮጵያውያን ብዙ ዋጋ የከፈሉበት ነው። ከዚህ የበለጠ የአእምሮና የአካል ስብራት ለማስተናገድ አቅም የለውም ሰው።
ዙሪያም ስራ ፍጥነት እና እጅግ በጣም በሚገርም ግልጽነት ህወሓት ትጥቁን ፈቶ ሰላም ቢፈጥር ጥሩ ነው ያሉት ነገር ላይ ማለት የምፈልገው ምንድን ነው? ማለት የማልፈልገው ብል ይሻለኛል፣ ማን ትጥቁን መፍታት እንዳለበት ማለት አልፈልግም። ነገር ግን ሁለቱም ተዋጊ ወገኖች ጦርነቱን አቁመው ወደ ሰላም ጠረጴዛ ቢመጡ መልካም ብቻ ሳይሆን ኢምፐሬቲቭ አስገዳጅ ነው፣ መምጣት አለባቸው። ወደ 1 ሚሊዮን የሚቃረብ ህዝብ በጠኔ ሁኔታ ውስጥ ነው ያለው። ከፍተኛ የሰብአዊ ቀውስ አለ።
ውይይት አለን። ሌሎች ዘገባዎችንም ለምሽቱ ይዘናል። ዝግጅቶቻችንን በዌብሳይታችን amharic.voanews.com ላይ ማግኘት ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ የተከበራችሁ አድማጮች፣ ዜናውን የማሰማችሁ ሀብታሙ ስዩም ነኝ። በትግራይ የሰብአዊ ድጋፍ እንቅስቃሴ በረድኤት አቅርቦት ችግር ምክንያት ሊቋረጥ እንደሚችል የተባበሩት መንግስታት ድርጅት አስታወቀ። የድርጅቱ ሰብአዊ ጉዳዮች ማስተባበሪያ ቢሮ በምህጻሩ ኦቻ በይዞታው ያሉ ቁሳቁሶች መመናመናቸውን ተከትሎ የጦርነት አውድማ ሆኖ በሰነበተው የሰሜን ኢትዮጵያው ትግራይ ክልል የነበረውን ሰብአዊ ድጋፍ የማዳረስ ተግባር እንዲያቆም ሊገደድ እንደሚችል አስታውቋል። በሰሜን ኢትዮጵያ የነበረው ከባድ ጦርነት እርዳታ ከአውሮፓውያኑ ታህሳስ ወር አጋማሽ ወዲህ ለችግር ለተዳረጉ በሚሊዮኖች የሚቆጠሩ የትግራይ ክልል ነዋሪዎች እንዳይዳረስ ከልክሏል። የድርጅቱ ቃል አቀባይ ጄንስ ሊያርኪ የተባበሩት መንግስታትና ሌሎች የግል ረድኤት ተቋማት በከፋው በረድኤት ቁሳቁሶች፣ ነዳጅና ገንዘብ እጥረት ምክንያት እንቅስቃሴዎቻቸውን ቀደም ባለው ጊዜ ለመቀነስ መገደዳቸውን ተናግረዋል። ተቋማቱ እንቅስቃሴያቸውን በአውሮፓውያኑ የካቲት ወር ሙሉ በሙሉ ሊያቆሙ እንደሚችሉ አስጠንቅቀዋል ብለዋል ሊያርኪ። ለተጨማሪ ምገባ መርሃ ግብር ብሎም የከፋ አጣዳፊ የምግብ እጥረት የሚፈጥራቸው ችግሮችን ለማከም የሚያስፈልጉ ምግብ ነክ ቁሳቁሶች ቀድሞውኑ አልቀዋል ብለዋል። የዓለም የምግብ መርሃ ግብር 13 በመቶ የሚሆኑት ከአምስት ዓመት በታች የሆኑ የትግራይ ሕፃናትና ከነፍሰ ጥሮች እንዲሁም እመጫት እናቶች መካከል ግማሹ በከፋ የምግብ እጥረት ተጎሳቁለዋል። ሁኔታው በበሽታ የመያዝን እንዲሁም ለሞት የመዳረግን እድል ይጨምራል ብለዋል። ከቀናት በፊት የነዳጅ ክምችት መንጠፉን ተከትሎ የረድኤት ሰራተኞች የቀረውን ድጋፍ በእግራቸው እየተዟዟሩ ለማዳረስ መጣራቸውን ያስታወሱት ቃል አቀባዩ በአንጻሩ በአማራና አፋር ክልሎች የሰብአዊ ድጋፍ ስርጭትን ለማዳረስ መቻላቸውንና ወደ 380,000 ሰዎች የምግብ እደላ አካል እንደሆኑ ተናግረዋል። በቅርቡ ወደ ትግራይ በአውሮፕላን ሰብአዊ ድጋፍ የማዳረስ እርምጃ መጀመሩን ተከትሎ የድጋፉ መጠን ከፍ ማለት መጀመሩን ያነሱት ሊያርኪ ለሁኔታው የሚያስፈልገው ከፍ ያለ መጠን ያለው ድጋፍን ግን በአውሮፕላን ብቻ ማጓጓዝ እንደማይቻል ተናግረዋል። በሺዎች የሚቆጠሩ ሰልፈኞች በሱዳን ዋና ከተማ ካርቱም እና በሀገሪቱ በሚገኙ ሌሎች ከተሞች በዛሬው ዕለት የተቃውሞ ሰልፍ ማድረጋቸው ተሰምቷል። ሀገሪቱን ወደ ብጥብጥ የከተተው የጥቅምት ወሩ መፈንቅለ መንግስትን በመቃወም ለወራት ከዘለቁት የተቃውሞ ሰልፎች የዛሬው የቅርብ ጊዜው መሆኑ ነው። በአብዛኛው ወጣት ወንዶችና ሴቶች የተሳተፉበት በካርቱምና በሌሎች ከተሞች ጎዳናዎች ላይ በመውጣት የተደረገው ሰልፍ ወታደራዊው የስልጣን ነጠቃ እንዲያበቃ ጠይቋል። የሀገሪቱን የተሰናከለ የዲሞክራሲ ሽግግር የሲቪሊያን አስተዳደር እንዲመራም ጥሪ አቅርበዋል። መፈንቅለ መንግስቱ በፕሬዚደንት ኦማር አልበሽር ዘመን ለሶስት አስርት ዓመታት ያክል ለጭቆናና ዓለም አቀፍ መገለል ከተዳረገች በኋላ ሱዳን ወደ ዴሞክራሲ ባህል ለመሸጋገር የጀመረችውን ጉዞ ገትተዋል። የአሁኖቹ ሰልፎች የተጠሩት አልበሽርን ከስልጣን ለማውረድ እንዲሁም ባለፉት ሶስት ወራት የተደረጉትን ሰልፎች በማስተባበር ረገድ የጀርባ አጥንት በነበሩት የሱዳን የባለሙያዎች ማህበርና የተጋድሎ ኮሚቴዎች ነው። በካርቱም ሰልፈኞች ከዚህ ቀደም ከጸጥታ ኃይሎች ጋር ወደ ተጋጩበት የፕሬዚደንቱ ቤተ መንግስት መገኛ መትመማቸው ተሰምቷል። የጸጥታ ኃይሎች ሰልፈኞቹን ለመበተን አስለቃሽ ጋዝና የፕላስቲክ ጥይቶችን መተኮሳቸውን ተከትሎ በመዲናዋ በትንሹ አንድ ሰው መገደሉንና ሶስት ሰዎች ጉዳት እንደደረሰባቸው ከለውጥ አቀንቃኞች መካከል አንድ የሆኑት ናዚም ሲራጅ አስታውቀዋል። ከመዲናይቱ ካርቱም በተጨማሪ በምዕራብ ዳርፉር እንዲሁም ከመዲናዋ 135 ኪሎ ሜትሮች ርቃ በምትገኘው የጀዚራ ክፍለ ሀገር ዋና ከተማ ማዳኒ ሰልፎች መደረጋቸው ተሰምቷል። የማዳኒ ከተማ ባለፈው ሳምንት ትልቅ የተቃውሞ ሰልፍ ማስተናገዷ አይዘነጋም። ዘገባው የአሶሺየትድ ፕሬስ ነው። ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ነው። የፕሬዚደንት ባይደን አስተዳደር ከስደተኞቹ ውጪ ባሉ የቪዛ ወይንም የይለፍ ፈቃዶች ላይ የክፍያ ጭማሪ ለማድረግ ያለውን እቅድ ይፋ አድርጓል። ባለስልጣናት የዋጋ ጭማሪው ቪዛዎቹን ለማዘጋጀት ከሚያስፈልገው ወጪ ጋር ለማመጣጠን ያለመ ነው ቢሉም፣ ተቺዎች ግን አስተዳደሩ የቪዛ መጠበቂያ ጊዜን ካላስተካከለ በቀር የዋጋ ጭማሪው ወደ ዩናይትድ ስቴትስ የሚመጡ ተጓዦችንና ተማሪዎችን ቁጥር እንዲቀንስ ያደርጋል በሚል ስጋታቸውን ገልጸዋል። ነን ኢሚግራንት ቪዛ በመባል የሚጠራው አገሪቱን በስደተኝነት አሊያም በግዛቷ እንዲኖሩ ከተፈቀደላቸው ፍልሰተኞች ውጪ ለሆኑ ሰዎች የሚሰጡት የይለፍ ሰነዶች አንድ ሰው ወደ ዩናይትድ ስቴትስ በሀገር ጉብኝት መልክ እንዲጓዝ እንዲሰራና እንዲማር የሚፈቅዱ ናቸው። በአዲሱ እቅድ መሰረት ጎብኚዎችና ተማሪዎች ቪዛ ክፍያ ከ160 ዶላር ወደ $245 ይጨምራል። በስራ ምክንያት ወደ ሀገሪቱ የሚገቡ ግለሰቦች ቪዛ ዋጋ ከ190 ወደ $310 ይጨምራል። አዲሱ ጭማሪ ከመጪው መስከረም ወር ጀምሮ ይተገበራል ተብሎ ይጠበቃል። በስተመጨረሻም በካሜሩን እየተካሄደ የነበረን ጨዋታ ለመመልከት በነበረ ጥረት ውስጥ ተረጋግጠው የሞቱ የኳስ አፍቃሪዎችን ቤተሰቦች ለማገዝ የካሜሩን ብሔራዊ ቡድን የገንዘብ ድጋፍ አድርጓል። ቡድኑ 85,000 ዶላር የገንዘብ ድጋፍ ከማድረጉ በተጨማሪ በጋምቢያ ላይ የተቀዳጀውን የ2-2 ድል ለሟቾችና ተጎጂዎች መታሰቢያም አድርጎታል። ባለፈው ሳምንት በኦሎምቤ ስቴዲየም በተፈጠረው መረጋገጥ 8 ሰዎች ሲሞቱ 38 መቁሰላቸው ይታወሳል። አድማጮቻችን፣ ለዜናው የተያዘው ሰዓት በዚያ በቃ።
በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የእሁድ ጥር 22 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አምሃሪክ ማዳመጥ ትችላላችሁ። ወጣት ምሩቃን ስላሉባቸው ስራ የማግኘት ችግሮች ከሪፖርተሮቻችን ጋር ተነጋግረዋል።
የባለሀብት ልጆችና ባለስልጣን ዘመድ ያላቸው ልጆች እየተቀጠሩ ነው። ከሱም አልፎ ተርፎ እገዳ የተጣለበት ምክንያት ምን እንደሆነ መንግስት ማሳወቅ ነበረባቸው።
ትልቁን የስራ አጥነት ችግር መፍታት ያለበት ራሱ ስራ አጥሮ ብለን እናምናለን። ስለዚህ መንግስት ትንሽ ማንኛውም ባለድርሻ አካል ትንሽ አስተዋጽኦ ቢያደርግለት ይህ ወጣት በራሱ ተለውጦ አገሩንም ወገኑን መለወጥ ይችላል።
እንደ መንግስት በተለይ በዚህ ከሙስና ጋር በተያያዙ ነገሮች ሙስና ኮሚሽንን እስካላት አገሪቷ ሞር በጣም ጠንከር አድርጎ ቢሰሩ አሪፍ ነው ላለው ስፔሻሊ ባንክ አካባቢ ያለውን ነገር።
ለዛሬ ከሐዋሳ፣ ከአምቦ፣ ከባህር ዳር የተጠናቀሩ ዘገባዎችን እናሰማችኋለን። አሁን ለዕለቱ ወደ ያዝ ነው የመጀመሪያ ቅንብር እንለፍ። ኢትዮጵያና ያለችበት ወጀብ። ኢትዮጵያ ውስጥ ለወራት የተካሄዱና አሁንም በአንዳንድ አካባቢዎች ያሉ ግጭቶች ብዙ ንግግሮችን በሀገር ውስጥና በዓለም አቀፍ ደረጃ አቀጣጥለው ቆይተዋል። ጸብን ማስወገድና ተኩስ የማቆም ድርድር፣ ሁሉን አቀፍ አገራዊ ውይይት፣ በጦርነት የተጎዱ ማህበረሰቦችን ማቋቋም፣ ዘላቂ ሰላም፣ ሉዓላዊነት፣ አብሮነት፣ የግዛት ጥብቅነት የንግግሮቹ አፎቶች ናቸው። ተከታዩ ውይይት በእነዚህና ተያያዥ ጉዳዮች ላይ ያተኩራል። አሉላ ከበደ ነው ውይይቱን ያስተናገደው።
አመሰግናለሁ እንግዶቼ። በፍጥነት በሚለዋወጡ አንዳንዴም በሚያወዛግቡ ቀጣዩንም አቅጣጫ አስመልክቶ ጥርት ያለ እይታ ለመፍጠር ጥያቄዎች የበዙበት ወቅት ላይ ነው ያለ ነው። በርከት ያሉ ኢትዮጵያን እንደ ሀገርና የሕዝቧን ዘላቂ ሰላም ማረጋገጥ የሚያስችሉ ጉዳዮችን ጨምሮ ዜጎች በያሉበት የሚያሳስቧቸው በየዕለቱ የሚያወጡ የሚያወርዷቸው ርዕሰ ጉዳዮችን እናነሳለን። እስኪ ትውውቁን እናስቀድም። ስማችሁን፣ የምትኖሩበትን እንዲሁም ደግሞ በኢትዮጵያ ጉዳይ የምታደርጓቸውን ተሳትፎ ጨምራችሁ ስለ ራሳችሁ እስኪ በመጠኑ ንገሩኝ። አቶ አለማየሁ ከርሶ ልጀምሩ።
አለማየሁ ፈንቶ እባላለሁኝ። በዋሽንግተን ዲሲ ነው የምኖረው። በህገ መንግስት ህግ፣ በግጭት ትንተናና አፈታት እንዲሁም በፍልስፍና የግራጁዌት ትምህርት አለኝ። ሙያዬም በዚሁ መስክ መመራመር፣ መጻፍና ማስተማር ነው።
አመሰግናለሁ። ወይዘሮ የአብስራ።
የአብስራ እባላለሁኝ። ባለትዳርና የሶስት ትንንሽ ልጆች እናት ነኝ። የኢትዮጵያ ሀገራችን ጉዳይና ቀጣይ ዕጣ ፈንታ ከሚያሳስባቸው ወገኖች ውስጥ አንዷ ነኝ። ከትምህርት፣ ከስራ፣ ከቤተሰብ ኃላፊነት ጎን ለጎን ደግሞ በዚህ በሀገር አሜሪካ ለኢትዮጵያ ብሔራዊ ጥቅምና ለህዝቦቿ ደህንነት ለመሟገት ከተዋቀሩ ማህበራት፣ ኮሚቴዎች ጋር እሳተፋለሁ።
አመሰግናለሁ። አድማጮች፣ በኢትዮጵያ ጉዳይም ባላችሁ ተሳትፎ ራሳችሁን ባስተዋወቃችሁበት እንወያይ የምናነሳቸው ነጥቦች ላይ አንዳንድ ነገሮችን የማዛመድ እድል ያገኛሉ። ቀደም ብዬ በመግቢያው እንደጠቆምኩት አዳዲስ ሁኔታዎች በብዛት የሚሰሙበት ጊዜ ነውና ያንኑ ያህልም በትክክል ያልታወቁ ነገሮች መኖራቸው በየአቅጣጫው የሚሰሙትን መሰረት የሌላቸውም ያላቸውም ነገሮች መደነጋገሩን ከፍ አድርገውታል። መጠነ ሰፊ አካባቢዎችን አካሎ የነበረው የጦርነት ሁኔታ ባለፉት ጥቂት ሳምንታት ቢቀየርም ግጭቶች አሁንም አላቆሙም። በአፋርና በአማራ ክልሎች በተከፈተ አዲስ ጦርነት በመቶ ሺዎች ተፈናቅለዋል የሚል ዜና ዘገባ ከአካባቢው ወጥቷል። በሌላ በኩል በኢትዮጵያ መከላከያ ሰራዊት ወደ ትግራይ ዘልቆ ያለመግባቱን አስመልክቶ የተለያዩ ሀሳቦች እንደዚሁ ይሰነዘራሉ። ጦርነትን ለማስቆም የሚያስችል የተኩስ አቁም ስምምነት ሀሳብም ይሰማል። የብሔራዊ ንግግር እንቅስቃሴም ተጀምረዋል። ዘወትር እንደምናደርገው ያሉበትን ጊዜና ቦታ መፈተሽ ይቀድማልና እዚህ ሁሉ ውስጥ ምን ታያላችሁ? በአሁኑ ወቅት ያለውን ሁኔታ አስመልክቶ የየበኩላችሁን እይታ እናስቀድም። አቶ አለማየሁ።
እንግዲህ ግጭቱ ከተጀመረ አንድ ዓመት አልፏል። ያ እንግዲህ ወደ ሁለተኛ ዓመት የተጠጋን ይመስለኛል። ያው እንደምናውቀው ግጭቱ ሲጀመር የፌዴራል መንግስቱ አጭር የህግ ማስከበር ዘመቻ ነው ብሎት ነበር። ነገር ግን ያው ጦርነቱ አድማሱን በማስፋት ዳይናሚክሱም እየተቀያየረ እዚህ ደረጃ ላይ ደርሰናል። የትግራይ ሰራዊትም የነበረውን የፌዴራል መንግስት ወታደራዊ የበላይነት ቃል ብዙ አዲስ አበባ አካባቢ ተጠግቶ የነበረበት ሁኔታ ነበረ። ከዛም ተመልሶ ባለፈው ወር ውስጥ ወደ ኋላ ተመልሶ በትግራይ ክልል ግዛት ውስጥ ቆይቷል። ሰሞኑን እንዳልከውም አዲስ ግጭት በአፋር ድንበር አካባቢ ተነስቷል። ሰብአዊ እርዳታ ለማድረስ ተንቀሳቅሶ የነበሩ ተሽከርካሪዎችም ሳያደርሱ ተመልሰዋል። ይሄ እንደዚህ ነው ያለው። ነገር ግን የሰላም ነፋስ፣ የሰላም ወሬ ይወራል። አትሊስት ሶስት የሰላም ሂደቶች አሉ። አንደኛው ሀገራዊ የሆነው የሰላም ሂደት ነው። ህግ ወጥቶለት የሰላም ኮሚሽነሮች መረጣ ላይ አለ ይመስለኛል ፌዴራል መንግስቱ። ሌላኛው በአፍሪካ ህብረት የሚደገፈው የቀድሞ የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ የሚመራው የሰላም ሚዲየሽን ኤፈርት ነው። ሶስተኛው ከኬንያ ጋር በዩናይትድ ስቴትስ መንግስት የሚደገፍ የኔጎሽየሽን ኢኒሽቲቭ አለ። እንግዲህ ምን ያክል ስኬታማ ይሆናል፣ ወዴት ይሄዱ ነው ምናምን የሚለውን ገና ሂደት የምናየው ነው።
ወይዘሮ ያብስራ።
እንደኔ እይታ አሁን ባለንበት ሁኔታ ህወሀት ትጥቁን ፈቶ ራስን ብቻ የማከል አላማውን ትቶ ለትግራይ ህዝብ የሚበጀውን ማድረግ ያለበት ይመስለኛል። ይሄ ጦርነት ኢትዮጵያውያን ብዙ ዋጋ የከፈሉበት ነው። ከዚህ የበለጠ የአእምሮና የአካል ስብራት ለማስተናገድ አቅም የለውም ሰው። ሁሉም ደክሟል። ሰላምን ነው የሚሻው። ይሄ ጦርነት ሆን ተብሎ ንጹሃን ዜጎችን መቀጣጫ ያደረገ፣ ለትውልድ መጥፎ አሻራ የጣለ፣ ያቋሰለ ነው። በአፋርና በአማራ እንዳየ ነው ኢሰብአዊ አረመኔነት የተሞላበት ድርጊት ታይተናል። ማንኛውም ዜጋ ደግሞ የሌላው ዜጋ መሰቃየትና መሞት የሚያስደስተው የለም። ይሄ ሞር የበቀልን ስሜት ለማነሳሳት የተፈጠሩ ትርክቶች ናቸው። ስለዚህ የሚያዋጣን መሆንም ያለበት አሁን ወንድሜ እንደገለጸው በተለያዩ ሰላምን ለማምጣት እየተስተካከሉ ያሉ መንገዶችን በመከተል መፍትሄ ለማቅረብ ህዝቡን ወደ እርቅና ሰላም ለመውሰድ መንገዶችን መክፈት ይመስለኛል። ለዛ ደግሞ ቅድመ ሁኔታዎችን መደረግ ያለባቸው የተወሰኑ ቅድመ ሁኔታዎች አሉ፣ ህዝቡን ለማመካከር ማለት ነው። ወደ በኋላ ላይ ማሳት ይችላለን።
መልካም። ወይዘሮ አብስራ እንደውም አንድ እርምጃ ቀደም ብለው ቀጥሎ የማነሳው ሀሳብ ጋር ደርሰዋል። አቶ አለማየሁ ወደ እርስዎ ልመለስና በወይዘሮ አብስራ የተነሱትንም ተከታትለዋል። ነገሮች የሚሄዱበትን አዝማሚያ ተከትለን ግጭቶች የሚያበቁበት በጦርነት የተጎዳው ህዝብ ወደ ጤናማ ህይወት የሚመለስበትን መንገድ ጨምሮ ድህረ ጦርነት ሁኔታዎችን ለማሰብ ቀደም ሲል ይሰማ ከነበረው በተለየ መልኩ ጎልቶ እየተሰማ ነው። ይህ የሰላምና በተለይ ደግሞ ውጊያውን ጦርነቱን የማቆም ጥያቄና ሀሳብ የህወሓት ሊቀመንበር የትግራይ ክልል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል ከቢቢሲ ጋር ባደረጉ ቃለ ምልልስ ለሰላም እድል ለመስጠት ባሉት ተዘጋጅተናል ሲሉ ተሰምተዋል። ሌሎች አብረው የሚዛመዱ የሚነሱ ብዙ ጥያቄዎች ሊኖሩ ይችላሉ። እርሶ በሰላም ሀሳቦች ውስጥ የሚካተቱ የተለያዩ ነገሮችን እንደጠቀሱት በዚሁ በመጀመሪያው ነጥብ ላይ ጦርነቱን ወይም በጸብ መፈላለጉን ለማቆም አቶ አለማየሁ ምን አይነት ድርድር ከማን ጋር ግቡስ ምን ሊሆን ይገባዋል ይላሉ?
አመሰግናለሁ አሉላ። ወይዘሮ አብስራ ፍጥነትና እጅግ በጣም በሚከብድ ግልጽነት ህወሓት ትጥቁን ፈቶ ሰላም ቢፈጥር ጥሩ ነው ያሉት ነገር ላይ ማለት የምፈልገው ምንድን ነው? ምናልባት ማለት የማልፈልገው ብል ይሻለኛል፣ ማን ትጥቁን መፍታት እንዳለበት ማለት አልፈልግም። ነገር ግን ሁለቱም ተዋጊ ወገኖች ጦርነቱን አቁመው ወደ ሰላም ጠረጴዛ ቢመጡ መልካም ብቻ ሳይሆን ኢምፐሬቲቭ አስገዳጅ ነው፣ መምጣት አለባቸው። ከፍተኛ የሰብአዊ ቀውስ አለ። ወደ 1 ሚሊዮን የሚቃረብ ህዝብ በጠኔ ሁኔታ ውስጥ ነው ያለው። ሰብአዊ እርዳታ ማድረስ የማይቻልበት ሁኔታ ነው ያለው። ትግሬዎችም ሆኑ ሌሎች ብሔሮች ሁሉም ኢትዮጵያውያን ናቸው። ኢትዮጵያውያን ወገኖች እየተሰቃዩ ነው ያለው እና ጦርነቱ ቆሞ ሰላም መምጣት አለበት። አሁን ትልቁ ችግር ምንድን ነው? የተለያዩ የሰላም ሂደቶች ናቸው እየተካሄዱ ያሉት። እንግዲህ የትኛው የሰላም ሂደት ቀድሞ ውጤት ያመጣል የሚለው በጣም አጠያያቂ ነው። እንግዲህ አሁን መልሽ ወደ ወይዘሮ አብስራ ወዳሉት ነገር ብንሄድ ነገርየው በጣም ኮምፕሊኬት ነው፣ ብዙ ሌየርስ አሉት። ይሄ ዝም ብሎ የህወሓትና የብልጽግና ጉዳይ አይደለም። የትግራይ ሰራዊት የህወሓት ሰራዊት አይደለም። የህወሓት ፓርቲ አባላት ምናምን የሚባል ነገር አይደለም። ወጣት ነው፣ ሰው ነው፣ በነቂስ ወጥቶ ዘምቶ ያለው በህዝብ ላይ ትግራይ በሚባለው ክልል ላይ የደረሰ በደል ነው በሚል ወጣቱ ተነቃንቋል። እዛ ውስጥ እንግዲህ የተለያዩ እንግዲህ ትግራይ ውስጥ ብዙ የተለያዩ የተቃዋሚ ፓርቲዎችም አሉ። ሰርሳዊ ወያነ አለ፣ ወድም ናጽነት አለ፣ ሌሎች ፓርቲዎችም አሉ፣ እነ ባይቶና እና ወስተም አሉ። እነሱም የየራሳቸው አቋም አላቸው። በሰላም ሂደቱ ላይ ማንም ነው የትግራይን ህዝብ ወክሎ መደራደር ያለበት ወደ ጠረጴዛ መምጣት ያለበት የሚለው ላይ የተለያዩ ሀሳቦች አሉ። ይህንን የሰላም ሂደት ፕላን የሚያደርጉት ሰዎች እና እዛ ላይ የሚሳተፉት ሰዎች ይህንን ሊያስቡበት ይገባል። በመጀመሪያ ደረጃ ህወሓት እንደ ገዢ ፓርቲ ፍላጎቱ ምንድን ነው? የሚወስዳቸው አቋሞች ግልጽ ናቸው፣ የሚያሻሙ አይደሉም። ፍላጎቱ ግን አይታወቅም፣ ፍላጎቱ ግልጽ አይደለም። ስለዚህ ህወሓት ከህዝቡ ጋር መነጋገር አለበት። እንደ ገዢ መፍትሄው መምጣት ያለበት ከህዝቡ ነው። ህዝቡ የሚፈልገውን ያውቅ። ያንን ማለት ፈልገም ሲካል
ይሄ ምናልባትም በቀጥታ በመጨረሻው ከጠቀሱት ሀሳብ የሚከተል ጥያቄ እንድናነሳ ይጋብዛል። የህዝቦች ፍላጎት ተገቢውን ስፍራ ስለመሰጠቱ አቶ አለማየሁ እርሶ ያነሱትን ጨምሮ ሌሎችም ብዙ ፍላጎቶች የሚንጸባረቁበት ጊዜ ነው። በየትኛውም ቦታ አንድ ቡድን ሁሉንም የሚወክልበት አይደለም። ወይዘሮ አብስራ ለእርሶ ድልስ አቶ አለማየሁ ባነሷቸው በተለይ የህዝቦችን ውክልና በተመለከተ የህዝብ ፍላጎት መጠየቅ መረጋገጥ አለበት፣ ከዚያ አንጻር ነው ትክክለኛ መፍትሄ የሚመጣው የሚል ነው አቶ አለማየሁ ያነሱትና ምን ይላሉ?
ልክ ነው። በዚህ እስማማለሁ። እስካሁን ድረስ እንዳየነው የትግራይን ህዝብ ድምፅ ያልተጨቆነ ከህወሓት ተጽዕኖ ነጻ የሆነ ድምፅ የሰማን አልመሰለኝ። እንደተባለው ይሄ አሁን የተለያዩ የትግራይ ህዝብን የሚወክሉ መኖራቸው እጅግ ይበል የሚያስብል ነው። ለዚህ ለብሔራዊ መግባባት ንግግሩም ቀጥሎ ላለው የፖለቲካ ምህዳርም ህዝቡን የሚወክሉት ቀርበው ትልቅ ጉልህ ሚና የሚጫወት ይመስለኛል። ወደኋላ መለስ ስል ግን አሁንም ቢሆን እኔ እስከምረዳው ድረስ የህወሓት ኃይል በአማራና በአፋር ባሉት አካባቢዎች ውስጥ ጥቃት እያደረሰ ነው። እዛ ያለው የመንግስትም ኃይል ዲፈንስ ላይ እንደሚገኝ ነው የምናነበው የምንሰማው። ስለዚህ የህወሓትን ትጥቅ መፍታት ስል ያንን የትግራይ ህዝብ በሚጠይቀው መልኩ በሚጫወተው ጉልህ ሚና ያንን ትጥቅ ለማስፈታትና ሰላም ለማስፈን ይሄን እዛ ያለውን ትንኮሳ ንጹሐን ዜጎችን የማሳደድና እንደዚህ የማሰቃየት ሁኔታ እንዲቆም ጉልህ ሚና ይጫወታል። ስለዚህ መለስ በማለት ትግራይ እንደ ህዝብ ይህንን ጦርነት እንዲያበቃ እንደ ኢትዮጵያውያን ከኢትዮጵያ ወንድምና እህቶቹ ጋር ለመኖር ቀጣዩን ምዕራፍ ለመክፈት ትልቅ ሚና ይጫወታል። ያ ደግሞ መሆን የሚችለው ህወሓት አሁን ከለው ማናለበኝነት እንቅስቃሴ መገታት ሲችል፣ እንዳሉት ፍላጎቱ ምን እንደሆነ አይታወቅም፣ የትግራይን ህዝብም አይወክልም። ስለዚህ ከዚህ ምህዳር ውስጥ ወጥቶ ቀጥሎ ያለው ንግግር መቀጠል ይችላል።
አቶ አለማየሁ ወደ እርሶ ልመለስ። ከዚሁ ርዕስ አንውጣና አሁንም እየተፈናቀሉ ያሉ ሰዎች ቁጥር ጥቂት አይደለም። ከአፋር ብቻ በሳምንቱ መጀመሪያ ላይ የተነገረው ከ200 ሺህ በላይ ሰዎች መፈናቀላቸው ነው። ይህን መሰል ሰዎች የሚጎዱበት ትኩስ ግጭት እየቀጠለ ባለበት እንዴትና በማን ይካሄዳል የሚለው ጥያቄ እንዳለ ሆኖ የተኩስ አቁምና ከዚያም የተሻገረ የሰላም ጥረት እንዴት ነው ሊመጣ የሚችለው? በሌላ በኩል ቀደም ብዬ እንደገለጽኩት የትግራይ ክልል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል ለሰላም እድል ለመስጠት ተዘጋጅተናል ባሉበት የቢቢሲ ቃለ ምልልሳቸው መብታችን ያሉት ካልተረጋገጠ እስከ መጨረሻው ሰው ድረስ እንዋጋለን የሚል አነጋገርም ተጠቅመዋል። በሌላ በኩል የኢትዮጵያ መከላከያ ሰራዊት ወደ ትግራይ አለመግባቱን የዩናይትድ ስቴትስ መንግስት አድንቆ መሰንበቻውን መግለጫ አውጥቷል። አቶ አለማየሁ ይህ ሁሉ ባለበት ምን ይታዩታል? ሰላም እንዲመጣና ሌላም የበረታ ጦርነት እንዳያገረሽ።
አመሰግናለሁ። ቅድም ስለ ህወሓት ስናወራ ነበረ። ኢኩሊ ኢምፖርታንትሊ ደግሞ ማውራት ያለብን ስለ ፌዴራል መንግስቱ ነው። የፌዴራል መንግስቱ ግልጽ የሆነ ቁርጠኛ የሆነ የሰላም አቋም አለው ብዬ አላምንም። እስካሁን ድረስ እየወጡ ያሉት ቃሎች ስቴትመንቶች ከተለያዩ የመንግስት አካላት እርስ በራሳቸው የሚጣረሱ ናቸው። ለምሳሌ የፌዴራል መንግስቱ ከፍተኛ ፖለቲከኞች በተፈቱበት ወቅት የተሰጠው መግለጫ ከፊሎቹ ማለትም እነ ጀዋር እና እነ በቀለ ገርባን የሚመለከተው በዛ ፋይል የተከሰቱ ሰዎች ጉዳይ ለታሰበው ለታቀደው የሰላም ብሔራዊ መግባባት እንዲያግዝ ውጤታማ ለማድረግ ተብሎ እንደተፈቱ፣ ነገር ግን በህወሓት በኩል የተፈቱት ሰዎች ግን በሰብአዊነት መሰረት በእድሜ የገፉና በጤና ቀውስ የሚሰቃዩ ሰዎች ስለሆኑ ተብሎ እንደተፈቱ። እንግዲህ የሰላም ውጥን እንዳለ እያየን ነው። አዋጅም ወጥተዋል። ኮሚሽነሮችም እየተመረጡ ነው። ነገር ግን የጦር መሪዎቹን ስናይ ለምሳሌ ጄኔራል አበባው ታደሰ በቅርቡ የሰጠው ኢንተርቪው ላይ ብናይ ጦርነቱ አንደኛው ምዕራፍ ብቻ እንደተጠናቀቀና ሁለተኛው ምዕራፍ የግድ እንደሚቀጥል የግድ አንደኛ ምዕራፍ ሲባል ሁለተኛ ምዕራፍ እንዳለው አስምሮ ተናግሯል። ሶ ምንድን ነው እንግዲህ በኢትዮጵያ ታሪክ እንደዚህ አይነት የተወሳሰበ እንደዚህ አይነት የተለያየ ብዙ ቲ ኦፍ አክተርስ ፓርቲስ ያሉት ግጭት ከሚዋጉት ወገኖች አንጻር፣ ከኢሹ በጭብጦቹ አንጻር፣ ከፖችንስ አንጻር፣ ከብዙ እንደዚህ አይነት ፋክተርስ እያነሳን ስናየው እንደዚህ አይነት ኮምፕሊኬትድ የሆነ ታሪክ ጦርነት ግጥሞን አያውቅ እና ይህንን ጦርነት ይህንን ግጭት ለመፍታት የሚያስፈልገውም ኢፈርት እንደዚሁ እጅግ በጣም ከፍተኛ ነው። እጅግ በጣም ሬንጁም የሰፋ ጥልቀትም ያለው ሊሆን ይገባል። ሶ ይሄ ጦርነት ገና ያልተጀመረ ማለት ይቻላል። ወይዘሮ አብስራ እንዳሉት ህወሓት ትጥቁን ሲፈታ የሚፈታ ጉዳይ አይደለም።
ምን ሊኖር ይችላል ይላሉ። ያን አይነት እርምጃ በህወሓት በኩል ተኩስ አቁሙ ድርድር የሚጀመርበት አንድ እርምጃ ቢሆንና ተኩሱ ቢቆም ወይም ትጥቅ ቢፈታ ምን ሊከተል ይችላል የሚያሰጋዎት?
ወይል የትግራይ ሰራዊት እንዲፈታ ማንዴት ያለው አካል የለም። ህወሓት ትጥቅ ፍቱ ስላለ ህወሓት ሊያስፈታው አይችልም። ቅድም እንዳልኩ ይህ የህወሓት ሰራዊት አይደለም፣ የትግራይ ሰራዊት ነው። እዚህ ጋር ብዙ አክተርስ ነው ያሉት። ፓርቲዛን አክተርስ አሉ፣ ናን ፓርቲዛን አክተርስ አሉ። የፖለቲካ ውግንናቸው ህወሓት ጋር የሆኑ አሉ፣ የህወሓት ተቃዋሚ ፓርቲዎች ጋር የሆኑ አሉ፣ ከዛ ውጭ የሆኑም አሉ። ለነጻነት ቀናይ በመሆን ብቻ በእህቶቻቸውና በእናቶቻቸው ላይ የደረሰው በደል ብቻ አስመርሯቸው የወጡ አሉ። ትጥቅ መፍታት is a part of a package. ድርድር ፕሮሰስ ስለ ፕሮሰስ ያወራን ስለ አውትካም እናወራ። ሂደት ፕሮሰስ ነው።
አድማጮች ውይይቱ አላበቃም። የሌሎች ተሳታፊዎችን ሐሳቦችን ማካተን በሌላ ምሽት እንመለሳለን። ለዛሬ አሉላንና እንግዶቹን እናመሰግናለን። ክቡራትና ክቡራን እያደመጣችሁ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ላይም አለን። አት ቪኦኤ አምሃሪክ ብላችሁ ተከተሉን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። ወይም ኤችኦአርኤን @voanews.com ላይ ኢሜል አድርጉልን። ከቪኦኤ የአፍሪካ ቀንድ አገልግሎት በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል ላይ የሚተላለፈውን ጋቢና ፕሮግራም እንድትከታተሉም እንጋብዛለን። ከሁለት ተኩል እስከ 3 ሰዓት በኦሮምኛ፣ ከአራት ሰዓት እስከ 4 ሰዓት ተኩል በትግርኛ የሚተላለፉ ዝግጅቶቻችንንም አዳምጡ። የአማርኛው ቀጥታ ስርጭት በመደበኛ ሞገዶችና መስመሮቻችን ከምሽቱ 5 ሰዓት ከሌሊቱ 7 ሰዓት ተኩል ከማለዳው 11 ሰዓት በተከታዩ ቀን ከጠዋቱ 2 ሰዓት ተኩል ከሰዓት በኋላ 8 ሰዓት ተኩል ላይ ይደገማል። ሰሎሞን አባተ ነኝ ያስተናገድኳችሁ ያለሁት። የምሽቱ ፕሮግራም ዋና አዘጋጅ ዮን ግርማ ነች። አሁን ወደ ተከታዩ ዘገባ እናልፋለን። ከተለያዩ የኢትዮጵያ ዩኒቨርሲቲዎች ተመርቀው ወደ የክልሎቻቸው የሚመለሱ ወጣቶች ሥራ መጀመር ፈተና እንደሆነባቸው ገልጸዋል። በዝምድና በትውውቅና በጉቦ የተሳሰረ አሰራር ሥራ ለመያዝ በሚያደርጉት ጥረት ውስጥ የከበደ መሰናክል እንደሆነባቸው የሚናገሩም አሉ። ሲዳማ ክልል ውስጥ የመንግሥት ቅጥር አናውቀውም በሚሉት ምክንያት መቆሙ ችግሩን እንዳባባሰው ይጠቁማሉ። ኦሮሚያ ውስጥ የአምቦና በአማራ ክልል የባህር ዳር ወጣቶችም ተመርቀው ለዓመታት ያለ ሥራ መቀመጣቸውን ይገልጻሉ። ከሐዋሳ፣ ከባህር ዳርና ከአምቦ ምሩቃን ወጣቶችን ያነጋገሩት ሪፖርተሮቻችን በአንድ የስልክ መስመር ተገናኝተው ተከታዩን አዘጋጅተዋል። ያዳምጡት።
እንደምን አመሻችሁ አድማጮቻችን። ለዚህ ዝግጅት መነሻ የሆነን ሰሞኑን ያነጋገርናቸው ከተለያዩ የኢትዮጵያ ዩኒቨርሲቲዎች ከተመረቁ በኋላ ስራ ባለማግኘታቸው ቅሬታ ያሰሙ ተማሪዎች ናቸው። እኔ ዮናታን ዘብዴዎስ ይባላል፣ የአሜሪካ ድምጽ የሐዋሳ ዘጋቢ ነኝ። እንደምን አመሻችሁ ባልደረቦቼ፣ እስቲ እናንተም ራሳችሁን አስተዋውቁልኝ።
እንደምን አመሻችሁ ዮኒ። እኔ አስቴር ምስጋናው ይባላል፣ የባህር ዳር ዘጋቢ ነኝ።
አመሰግናለሁ ዮናታን። እኔም ናኮር መልካ እባላለሁ፣ የቪኦኤ አምቦ ዘጋቢ ነኝ።
በጣም አመሰግናለሁኝ። የተመራቂ ተማሪዎችን የስራ ማጣትን በተመለከተ ከየአካባቢያችን ወደ አጠናቀርነው ዘገባዎች እናልፋለን። እኔ በሲዳማ ክልል ያነጋገርኳቸው ወጣቶች ገጥሞናል ያሉትን ችግር ነግሮኛል። በተለይ ሲዳማ ክልል ያለው የስራ አጥነት ችግር የተለየ ነው ብሎ ተናገሩት። የተለየ ነው የሚሉበት ዋነኛው ምክንያት ምንድን ነው? ላለፉት 3-4 ዓመታት በመንግስት በኩል የተመረቁ ተማሪዎችን የመቅጠር እድል አልነበረም፣ ታግዶ ቆይቷል ነው የሚሉት። ከጥቂት ወራት በፊት እግዱ ተነስቷል ቢባልም ለይምሰል እንደሆነ ተግባራዊ እንዳልሆነ ነው ደጋግሞ የሚናገሩት። ለአብነትም ከሐዋሳ ዩኒቨርሲቲ በሶሺዮሎጂ የተመረቀው የነነ ሻለሞ በ2011 ዓመት ትምህርት እንደተመረቀ ነገረኝ። ከዛ በኋላ ግን ላለፉት 3 ዓመታት ስራ አጥቶ መቆየቱን አጫውቶኛል። ስራ ማጣቱ ያደረሰበትን ጫና ቤተሰቡም እሱን በተመለከተ ጭንቀት ውስጥ እንደገቡ ነግሮኛል። በክልሉ የሚስተዋለውን ሁኔታ ወጣት የነነ እንደሚከተለው ተናግሯል።
ለተከታታይ 3ና ከዛ በላይ ዓመታት እገዳ ተጥሎብናል። እገዳ የተጣለውም ለሁሉ ተማሪ ወይ ለሁሉ ስራቴ ሳይሆን አብዛኛ ተማሪዎች አሁን እየተቀጠሩ ነው። የሚቀጠሩት እነማን ናቸው ካልከኝ የባለሀብት ልጆችና ባለስልጣን ዘመድ ያላቸው ልጆች እየተቀጠሩ ነው። ከሱም አልፎ ተርፎ እገዳ የተጣለበት ምክንያት ምን እንደሆነ መንግስት ማሳወቅ ነበረባቸው። ዘመድ ያለው ብቻ፣ ብር ያለው ብቻ፣ ወገን ያለው ብቻ፣ ባለስልጣን ያለው ብቻ ነው እየተቀጠረ የሚገኘው እስከዛሬ። እና ይህ ችግር ጉዳይ ለሚመለከተው አካላት በተደጋጋሚ አሳውቀናል። ይፈታል ይባላል፣ ይፈታል ይባላል።
እንግዲህ የዚህ ወጣት ቅሬታ እንደሰማችሁት ነው። እስቲ አሁን ደግሞ ወደ ባህር ዳር ልሂድ። አስተር፣ አንቺ ባለሽበት አካባቢ ተመራቂ ተማሪዎች ስራ የማግኘት እድላቸው ምን ይመስላል?
አመሰግናለሁ ዮኒ። በአማራ ክልል ከተለያዩ ዩኒቨርሲቲዎች በተለያየ የሙያ መስክ ተመርቀው ስራ ያጡ ወጣቶች በብዙ ሺዎች የሚቆጠሩ ናቸው። ይህ የስራ አጥ ቁጥር ከአመት አመትም አሁን እንደምናየው እየጨመረ ይገኛል። ከሁለት አመት በፊት በርካታ በሕክምና ሙያ ሰልጥነው ስራ ያላገኙ ሐኪሞች በተደጋጋሚ እዚህ ባህር ዳር ከተማ ሰልፍ ይወጡ እንደነበር ዘገባ እንግዲህ መስራታችን ይታወሳል። በቅርቡ መንግስት በመላ ሀገሪቱ የሚገኙ 6000 የሚጠጉ ሐኪሞችን ለመቅጠር ማስታወቂያ ከማውጣቱ በፊትም ብዙ የሚያመረሩ ወጣቶች ነበሩ። በወቅቱ ያነጋገርናቸውን በህክምና ሙያ ተመርቀው ስራ ያላገኙ ወጣቶችን እስኪ እንስማ። ወደኋላ መለስ ብለን
የአማራናችን የሚያገል የጤና ፖሊሲ የሚያገል የጤና ፖሊሲ እንቃወማለን።
የተመረቁ የህክምና ዶክተሮች በየክልላቸው ይመደቡ የሚል አዋጅ መጣ። ከዛ በኋላ ሁሉም በየክልሉ የራሱ ልጆች መቅጠር ጀመረ። ነገር ግን ከ2012 ጀምሮ ይሄው እስከ 2013 ድረስ ምንም አይነት ቅጥር ያልተቀጠረ መሆኑን ለምሳሌ እኔ የ2012 ተመራቂ ሐኪም ነኝ። ምንም አይነት ቅጥር አልተካሄደም። አማራ ክልል ላይ በተለያየ ምክንያት በጀት ችግር አለ ወይም ደፊሲት አለ ብለውናልኝ የመለሱልን መልስ ማለት ነው። ሶ የበጀት ደፊሲት አለ ከተባለ መፍትሄው ምንድነው? ስፔሻሊቲ በሚሄዱት እኛ መተካት ነው። በጀት ከሌላቸው ኢቭን እኛን ኤክስፖርት አድርጉ መንግስት የዶላር እጥረት አለብኝ የገንዘብ እጥረት አለብኝ ያለ ነው። እኛን የሚፈልጉ በጣም ብዙ የውጭ ሀገራቶች አሉ። ሶ ይሄ ደግሞ በውጭ ጉዳይ ሚኒስቴሩ አማካኝነት በቀላሉ በአምስት ደቂቃ ስራ ሰርቶ እኛን ኤክስፖርት ማድረግ የሚችል ነው። ሌላው ምንድነው? በግላችን እንኳን ስራ ብንል ምን የሚል ማነቆ ደግሞ ይዞናል። 3 ዓመት በህክምና ዶክተር በመንግስት ቤት ማገልገል አለብህ የስራ ልምድ ሰርቪስ ይላል። ሶ የት እንሂድ? አሁን ነገሮች ልቁ ጭልምልም እያሉብን እኮ ነው ያለ። እንዲሁ እስቲ በጣም ፍረዱት እስኪ ምን ይላሉ። በቃ የአማራ ህዝብ ይፍረድ፣ ኢትዮጵያ ህዝብ ይፍረድ።
እንደሰማችሁት ልክ እንደነዚህ ተመራቂ ሐኪሞች ሁሉ በጣም በርካታ ተመራቂ ተማሪዎች ስራ በማጣት ያማርራሉ። በዚህ ዙሪያ ላይ ያነጋገርኩት ወጣት በሃይድሮሊክ ኢንጂነሪንግ በባህር ዳር ዩኒቨርሲቲ በ2009 መመረቁን ነው የነገረኝ። እስኪ ደግሞ እሱ የሚለውን እንስማ።
አመሰግናለሁ። ሀሽም አዛን ነው ተገኘ ይባላለሁ። በሃይድሮሊክ ኢንጂነሪንግ ባህር ዳር ዩኒቨርሲቲ በ2009 ነው ግራጁዌት ያደረግኩት። በሃይድሮሊክ ኢንጂነሪንግ ተምሬ ስመረቅ በርካታ ሰፊ የውሃ ሀብት አለን፣ አፈር ምናለን፣ ስለዚህ የተሻለ አይደለም ለእኔ ለሀገር ትልቅ አስተዋጽኦ እናደርጋለን በሚል ብዙ ጓደኞቻችንም በዛ ልክ ግራጁዌት አደረግነ። ግን የጠበቀን ነገር በአለው የተቃረነ በመሆኑ በ2012 መስከረም 7 ላይ የአማራ ክልል ስራ አጥ መሐንዲሶች ማህበር በሚል ሲቪክ ማህበር አቋቋምነ። የሲቪክ ማህበር ስናቋቁሙ ዋነኛው አላማችን ትልቁን የስራ አጥነት ችግር መፍታት ያለበት ራሱ ስራ አጥ ነው ብለን እናምናለን። ስለዚህ መንግስት ትንሽ ማንኛውም ባለድርሻ አካል ትንሽ አስተዋጽኦ ቢያደርግለት ይህ ወጣት በራሱ ተለውጦ አገሩንም ወገኑን መለወጥ ይችላል። የክልሉ መንግስት ግን እሱ ከሚያስበውና ከሚያቅደው ውጭ ልህ ብሎ እንኳን መስማት ያን ያህል ፍቃደኛ አይደለም። ሲቪክ ማህበሩ እንደ ክልል በክልል አቀፍ ደረጃ አሁን ከ20 ሺህ በላይ አባል አለው። በተመሳሳይም የአማራ መሐንዲሶች ማህበር የሚል ተቋቁሟል። ስለዚህ እኛ ሁለቱም በአንድ በመሆን የጋራ ችግራችን መፍታት አለብን። በምህንድስና ነው ያለውን በጣም ሰፊ የሆነ የገዘፈ ብልሹ አሰራር
ራሳችሁ በራሳችሁ ስራ ፈጥራችሁ ራሳችሁ ነው
አንደኛ በጣም ደስ የሚለው አሁን ሁሉም በሚገርም ሁኔታ 2 ዓመት እንኳን አልፈጀብንም። ይሄ 20 ሺህ ምናምን አባል ስንሰባሰብ በእያንዳንዱ ዞር ወረዳ ቢሮ አለን። ይህን ያደረግነው ግን የቢሮ የስራ ማስኬጃ ምን የሆነ አካል ፈንድ አድርጎን አይደለም። ብሶት ስላለበት እየራበውም እየጠበውም ቢሆን መታገል ይፈልጋል። ይሄ ወጣቱ ይህን ችግር መፍታት ይፈልጋል። ስለዚህ በዛ ልክ ስለሆነ ትልቅ ተስፋ አለው። አሁን ቤቱ ቁጭ ብሎ ምን ሲቆዝ ምን ሲል ቅጥር ቢባል አሁን ሪል ያለው ነገር እውነት ለመናገር 40 ሺህ 50 ሺህ 60 ሺህ አንጣን ይቀጥር በጣም የተበላሸ አሰራር ነው ያለው። ስለዚህ ቅጥር እንኳ ሲቀጥር ለይስሙላ ዝም ብሎ ማስታወቂያ ምናምን ይወጣል እንጂ በገንዘብ ነው ሁሉም ነገር የሚሆነው። ስለዚህ ያለውን ክፍተት በደንብ እናውቃለን፣ ጥንቅቅ አድርገን ፖለቲካል ችግሩም ያለው ብልሹ አሰራርም። ስለዚህ እኛ መከፈል ያለበት ለእኛ ብቻ ሳይሆን መከፈል ያለበትን ዋጋ ከፍለን ቀጣይ እህት ወንድሞቻችን ከዩኒቨርሲቲ ሲወጡ ይህን ስራ አግኝተን ሰርተን የሚል ሀሳብ ይዘው ሳይሆን መውጣት ያለባቸው ትልቅ ምርምር፣ ትልቅ ሀሳብ፣ እውቀት አፍልቀው አገራቸውን ካሉ አለማት ትልልቅ ሀያል ሀገራት ጋር ኮምፒት ማድረግ ራሳቸውን ከትልልቅ ሰዎች ጋር ኮምፒት ማድረግ እንዲችሉ አስቦ እንዲወጡ ነው የኛ ዓላማ እንጂ አሁን ሜቢ ይሄ ችግር ለእኛ ላይደርስም ይቻል፣ ችግር የለው። እስከ መጨረሻውም ቢሆን ግን መከፈል ያለበትን ነገር ከፍለን እዚህ ያለንበት ሁኔታ እንሻገራለን ብለን ሙሉ በሙሉ እናምናል።
የተመራቂ ሐኪሞችን ሆነ ሌላውን ጉዳይ ተመልሰን እንመጣበታለን። አስተር፣ እስቲ አሁን ደግሞ ወደ ናኮር እንለፍ። አንተም እንዲሁ ተመራቂ ተማሪዎችን አግኝተ አነጋግራቸው ነበር። ምንድን ነው አስተያየት ሰጡ ናኮር?
አመሰግናለሁ ዮናታን። በአምቦ ከተማ የሚኖሩ ከተለያዩ ዩኒቨርሲቲዎች የተመረቁ በተፈጥሮና በማህበራዊ ሳይንስ የተመረቁ ተማሪዎችን ነው የምሩቃንን ነው ያነጋገርኩት። አንዱ ምሩቅ በ2011 ዓ.ም ከመደ ወላቡ ዩኒቨርሲቲ በኢንጂነሪንግ የተመረቀ ነው። ያ ወጣት ባጋራኝ ሀሳብ ወጣቱ ቶሎሳ ዋቆያ ይባላል። አምቦ እና አካባቢው ስራ እንዳያገኙ እንቅፋት የሆነባቸው በየቦታው ያለው በዝምድና ትስስር ሰዎች ወደ ስራ እንዲገቡ የማድረጉ ሁኔታ ይታያል። በሌላ በኩል ደግሞ ተደራጁና ኑ ይሉናል፣ ተደራጅተን ስንሄድም በጀት እንደሌለ ይነግሩናል የሚል ሀሳብ አጋርቶናል ማለት ነው። እስቲ አንዴ የወጣቱን ሀሳብ አዳምጠን እንመለስ።
አንድ ሰው በዘመድ ምናምን ሳይሆን ወይም ደግሞ ጉቦ ሰጥቶ ስራ በዘመድ ምናምን ሳይሆን በራሱ ብቃት እንዲያገኝ ቢያደርጉት በጣም የተሻለ ነው ብዬ አስባለሁ። የተማሪ ሰው ደግሞ ቁጭ ሲል ብዙ ነገሮችን መሰላሰል ስለሚችል ይሄ ነገር መንግስት አደራጅቶ ወጣቶችን የተለያየ ስራ ቢሰጠው በጣም የተሻለ ነው።
ሁለተኛው ወጣት ያነጋገርኩት በማህበራዊ ሳይንስ በተለይ ደግሞ በቢዝነስ ማኔጅመንት የተመረቀ ወጣት መሆኑን የነገረኝ ኪያጸጋ ይባላል። በ2012 ዓመተ ምህረት ነው ከዩኒቨርሲቲ የተመረቀው። ባለፉት 2 ዓመታት ስራ ለመፈለግ ጥረት ማድረጉን እንዲሁ በሐሳቡ አጋርቶኛል። ሆኖም ስራ አላገኘም። እንደ ምክንያት የተጠቀሰው አንዱ በሙስና ወይ ደግሞ ከጉቦ ጋር በተያያዘ ሰዎች ስራ እድል ያገኙ እንደሆነ ጥቂት ወጣቶች ማለት ነው። ያን የሌለው ደግሞ ስራ እንደማያገኝ፣ በሌላ በኩል ደግሞ በኦሮሚያና እንዲሁ በአጠቃላይ በሀገሪቱ ውስጥ የሚስተዋለው የጸጥታ መደፍረስ፣ የሰላም አለመኖር ስራ ተዘዋውሮ ለመፈለግ አዳጋች መሆኑን እንዲሁ ጠቅሶልኛል። የኪያን ሀሳብ እንዲሁ አዳምጠን እንመለስ።
እንደ መንግስት በተለይ በዚህ ከሙስና ጋር በተያያዙ ነገሮች ጸረ ሙስና ኮሚሽንን እስካላት አገሪቷ ሞር በጣም ጠንከር አድርጎ ቢሰሩ አሪፍ ነው ላለው እስፔሻሊ ባንክ አካባቢ ላለውን ነገር ብዙ ለአገሪቷ የሆን ነገር መስራት የሚችል ሰዎች በብር ምክንያት መክፈል ባለመቻላቸው ምክንያት እየሰሩም ስላልሆነ ለነሱ ሲባል ለአገሪቷ ታርጌትም ሲባል በጣም ባንክ አካባቢ ለመሰረት አለበት። ለሁለተኛው ምክንያት ደግሞ ሁሉ ነገር በዲፕሎማሲ ወይ ደግሞ በንግግር መፈታት በሚችልበት ሁኔታ ላይ ተደርጎ የሀገሪቷ ሰላም ወደ ኖርማል ሁኔታ ቢመለስና ያው ሰውን ከሀገር ሀገር ተንቀሳቅሶ ስራ መስራት ቢችል በጣም አሪፍ ነው እላለሁ።
የወጣቱ አስተያየት እንደሰማነው ነበር። ዮናታን ጥንቅሩን እየመራ ያለው አንተ ስለሆንክ እንግዲህ ማይኩን ላንተ ላቀብል።
እንግዲህ አስተርና ናኮር እንደምታስታውሱት በተለያዩ ጊዜ በሰራናቸው ዘገባዎች ወጣቶቹ የፍትሐዊነት ችግር መኖሩን ደጋግመው ነግሮናል።
ወጣቶቹ ምንድን ነው የምናገሩት? የፍትሐዊነት ችግር አለ፣ በዘመድ አዝማድ የሚሰራ ስራ አለ። በተለይ በማህበር ተደራጅቶ መስራት በሰንሰለት የተጠላለፈ በመሆኑ ልናገኝ አንችልም። እኛ ደግሞ ጉቦ ሰጠንም መቀጠርም አንችልም። ሀሳቡም ራሱ ትክክል አይደለም። መንግስት እዚህ ላይ ትኩረት ሰጥቶ መስራት አለበት ብሎ ሀሳብ ያነሱ ነበር። ቀደም ብለን ከሲዳማ ክልል ያነጋገርኩት ወጣት የነነ ይህን ሀሳብ ይጋራል።
እውነቱን ለመናገር እኛ የምንፈልገው ስራ ነው። የመንግስት ይሁን የግል ይሁን በማህበር ምንም ይሁን እኛ ግል የሚያስገኘው ነገር ነው የሚፈልገው። ይህንን በማህበር ተደራጅተን እንሰራለን ብለ ወደ ክፍለ ከተማ ስንሄድ መጀመሪያ የተማርክ ሰው መሆን አለብህ ይላሉ። ከዛም አልፎ ተርፎ የቀበሌ መታወቂያ፣ የቀበሌ ድጋፍ ደብዳቤ፣ ብዙ ነገር አለ የሚጠይቁ። ይህንን ሁሉን ለማሟላት ምን ይፈልጋሉ? እውነታውን ለመናገር አንድና አንድ ነገር ብር ይፈልጋሉ። እኔ ራሴ ስልተ ቀበሌ ሄጄ የሚገርምህ ነገር ለቀበሌ ደብዳቤ ብር ይጠይቁሃል፣ ወደ ክፍለ ከተማ ሳደርስ ማለት ነው። ክፍለ ከተማ አንድ ደብዳቤ ለማስፈር 4-5 ወር ይፈጅብሃል። ከዛ አልፈ ወደ መምሪያ ይሄዳሉ የምትል ከሆነ 50-60 ሺህ ብር ይጠይቁሃል። እግዚአብሔር ያሳየ እኛ ስራቶች ነን፣ ምንም ስራ የለንም፣ ወይ ባለስልጣን የሆነ ዘመድ የለንም። 60-70 ሺህ እስከ 100 ሺህ ብር ለአንድ ኮብልስቶን ማህበር ከየት ነው የምናመጣው? እኛ እሱ እየተጠቀመ ያለው ትምህርቱን ጨርሶ ስራ አጥ የሆነ ሰው ሳይሆን ብር ያለው ቅድም እንደነገርኩ ዘመድ ያለውና ባለስልጣን የሆነ ዘመድ ያለው ሰው ብቻ ነው።
በደቡብ ክልልም ተመሳሳይ ችግር ነው ያለው፣ ሲዳማ ክልል ብቻ አይደለም። አዲስ ደግሞ ሰሞኑን የተቋቋመው የደቡብ ምዕራብ ኢትዮጵያ ህዝቦች የሚባል ክልል አለ። እዛ አካባቢም ከፍተኛ የሆነ የስራ አጥነት ችግር እንዳለ ወጣቶች ነግረውኛል። ለአሁኑ ግን ከዲላ ከተማ ከደቡብ ክልል ማለት ነው፣ ከዲላ ከተማ ጡባ ከድር የምትባልና ጽዮን የሚባሉ ሁለት ተማሪዎችን አነጋግሬያቸዋለሁ። ሁለቱም ተማሪዎች ከወላይታ ሶዶ ዩኒቨርሲቲ ትምህርት መማራቸውን ነግረውኛል። እስቲ ከሁለቱ ወጣቶች ግን ሰዓታችንን ለመጠቀም ያህል የጡባ ከድርን ሀሳብ ብቻ ሰምተን እንመለስ።
የተመረኩት ወላይታ ሶዶ ዩኒቨርሲቲ ነው። 2011 ነው ግራጁዌት ያደረኩት። ዲፓርትመንት ያው ኢንጂነሪንግ ነው፣ ኮንስትራክሽን ቴክኖሎጂ ማናጅመንት እና በቃ እስካሁን ያው ስራ በመፈለግ ላይ ነው። ያው ችግሩ መስታወቂያ ቢወጣም አንድ ሰው ነው የሚፈልገው። ከዛ ሰው እንግዲህ ያው ተወዳድረን ነው። በዛ ምክንያት በግል ግን ያው ብዙ ቦታ ጠያይቄያለሁ። በስራ አጥ ምናምን ተብሎ ራሱ ብዙ ጊዜ ነው ዶክሜንት አስገቡ እየተባለም ብዙ ጊዜ አስገብተናል። በስራ አጥ እየተባለ 5 ዓመት ከተማርኩ በኋላ ያው ስራ ከሌለ ስራ ለማግኘት ምናምን ያው ሞራል ጉዳት አለው ማለት ባልማርስ ብዬ እስከ 10 ድረስ ማለት ነው።
እስከ 10 ደግሞ ወደ አንቺ ልምጣ። የሐኪሞቹ ጉዳይ ከምን ደረሰ? ምን ሆኑ?
አመሰግናለሁ ዮናታን። እንግዲህ በአማራ ክልል የሚገኙ በሕክምና ሙያ የሰለጠኑ ወጣቶች እንግዲህ ቀደም ብለን እንደሰማ ነው በተደጋጋሚ ሰልፍ ይወጡ ነበር። ሰልፍ ወጥተው ቅሬታቸውን ከማቅረብ ባለፈ ደግሞ በቅርቡ በተከሰተው የሀገሪቱ ሁኔታ ላይ በበጎ ፈቃደኝነት ሁሉ እየገቡ ይሰሩ ነበር። ግን በቅርብ መንግስት 6000 የሚጠጉ በሕክምና ሙያ ሰልጥ ነው የተቀመጡ ወጣቶችን እንግዲህ በሀገር አቀፍ ደረጃ ተጠርቷል እና አብዛኛዎቹ የስራ እድል የማግኘት እድሉ እንደገጠማቸው ነው እንግዲህ ከማስታወቂያው ተነስተን መረዳት የቻልነው። እንግዲህ ያው ወጣቶቹ ባገኘሁት መረጃ መሰረት በአሁኑ ሰዓት የስራ እድል እንዳገኙ ነው የተረዳ ነው።
መልካም አስተር፣ ቅድም ያስደመጥሽን በምህንድስና የተማረ አንድ ወጣት ነበረ። እሱ የነገረሽ ነገር ነበረ ምንድን ነው ያለሽ? በጋራ ለመስራት ምንድን ነው ያሰቡት?
እንግዲህ በአማራ ክልል ውስጥ የሚገኙ እነዚህ ስራ አጥ መሐንዲሶች በተለያየ የሙያ ዘርፍ ነው እንግዲህ ምህንድስና ቢሆንም የሰለጠኑትና ተቀጥሮ ስራ የማግኘት እድሉ እየመነመነ ሲመጣ የራሳቸውን አማራጭ እንደወሰዱ ነው የነገረኝና ምንድነው እኛ ላይ የመንግስትን ስራ ለማግኘት አልቻልንም። መሆን ያለበት ምንድነው ወጣቱ ተመርቆ ሲወጣ ስራ ፈላጊ ሳይሆን በራሱ ስራ እንዲፈጥር የሚል ሐሳብ አንገበው ነው የተነሱትና የአማራ ክልል ስራ አጥ መሐንዲሶች ማህበር በሚል አቋቁመው ከ20,000 በላይ ወጣቶች ናቸው እዚህ ላይ በማህበሩ በአባልነት የተመዘገቡትና ለቀጣይ በስራ እንዳንፈልግ በምህንድስናው ዘርፍ አሁን አገሪቱ ላይ እየታየ ያለውን ችግር ለመቅረፍ እንዲያስችል እንደገና ደግሞ ከመሐንዲሶች ማህበር ጋር በመሆን የመማማር ስራ እርስ በርስ መንገዱን የማየት ሁኔታዎችን እያመቻቹ እንዳለን የገለጸልኝ።
ናኮር ወደ አንተ ልመለስ። እንግዲህ ወጣቶቹ ከተመረቁ በኋላ ስራ እንዳላገኙ ነግሮናል። ምን አይነት መፍትሄ ሐሳብ ጠቁመዋል? ምናልባት አነጋግራቸው ጠይቃቸው ከሆነ።
በጣም ጥሩ ዮናታን። ወጣቶቹ መፍትሄ ነው ብለው ያቀረቡት ሐሳብ አለ። በመጀመሪያ ወጣቶች ከዚሁ ከአምቦ ከተማ ወደ አጋራኝ የመፍቴ ሐሳብ ስንሄድ በተለይ ፍታዊነት የተሞላበት አሰራር እንዲዘረጋ ይጠይቃል። ወጣት ኪያም እንዲሁ በሙስና ያለው ሁኔታ እንዲስተካከልና ሰዎች በችሎታቸው ተወዳድረው እንዲገቡ የማድረግና አገሪቱ ውስጥ ሰላም የማስፈን ሁኔታም ቢፈጠር የሥራ ዕድሉ ሊስተካከል ይችላል የሚል መፍቴ አቅርበዋል። የወጣቶቹን ሐሳብ አጠራ አጠራ አድርገን አዳምጠን እንመለሳለን።
አንድ ሰው በዘመድ ምናምን ሳይሆን ወይም ደግሞ ጉቦ ሰጥቶ ስራ በዘመድ ምናምን ሳይሆን በራሱ ብቃት እንዲያገኝ ቢያደርጉት በጣም የተሻለ ነው ብዬ አስባለሁ። የተማሪ ሰው ደግሞ ቁጭ ሲል ብዙ ነገሮችን መሰላሰል ስለሚችል ይሄ ነገር መንግስት አደራጅቶ ወጣቶችን የተለያየ ስራ ቢሰጠው በጣም የተሻለ ነው።
እንደ መንግስት በተለይ በዚህ ከሙስና ጋር በተያያዙ ነገሮች ሙስና ኮሚሽንን እስካላት አገሪቷ ሞር በጣም ጠንከር አድርጎ ቢሰሩ አሪፍ ነው ላለው ስፔሻሊ አካባቢ ያለውን ነገር ብዙ ለሀገሪቷ የሆን ነገር መስራት የሚችል ሰዎች በብር ምክንያት መክፈል ባለመቻላቸው ምክንያት እየሰሩም ስላልሆነ ለነሱ ሲባል ለሀገሪቷ እድገትም ሲባል በጣም ባንክ አካባቢ ላይ መሰረት አለበት።
ናኮር፣ እንግዲህ ቀደም ብለህ የጠቀስከው አንድ የዩኒቨርሲቲ መምህር አለ ብለኝ ነበር እና ምንድን ነው የእሳቸው የመፍትሄ ሀሳብ ምንድን ነው?
ወደ መፍትሄ ሀሳቦቹ ከመሄዳችን በፊት አጠራጠር አድርጌ ስላስቀመጡት በተለይ በስራ አጥነት ዙሪያ ያሉ እንከኖችን ሲያቀርቡ መምህር ሞዋ አለማየው የአምቦ ዩኒቨርሲቲ የሶሲዮሎጂ ትምህርት ክፍል መምህር ናቸው። በኢትዮጵያ ያለው የፍላጎትና የአቅርቦት አለመመጣጠን ከተማረ የሰው ኃይል ጋር ማለት ነው አንዱ ችግር መሆኑን አስፍረዋል። በሌላ በኩል ደግሞ ከተማ ተኮር የሆኑ ስራዎች መብዛታቸው ወደ ገጠር የስራ እድል እንዳይኖርና ወጣቶች ወደ ከተማ ብቻ እንዲፈልሱ ምክንያት ይሆናል ብለዋል። የህዝብ ብዛት፣ የተማረ ሰው ኃይል መብዛት ጋም አያይዘው ያነሱታል። ይህንን ሌላኛው የሙስና ወይ ደግሞ ኒፖቲዝም ብለው ነው የገለጹት። በዘመድ አዝማድ ወደ ስራ የመግባት ሁኔታም እንዳለ ጠቅሰዋል ማለት ነው መምህር ሞዋ። በሌላ በኩል ደግሞ በኢትዮጵያ ዩኒቨርሲቲዎች የሚሰጡ ትምህርቶች ገበያውን ያማከሉ አይደሉም፣ የገበያ ጥናት የተሰራላቸው አይደሉም ብለውም ያቀረቡት አለ። ለእነዚህ ሁሉ ግን መፍትሄ ብለውም ያቀረቡት አለ። እስቲ ከመፍትሄው ስንነሳ ሙስና ላይ ያለውን ይገልጹና ለሌሎቹም ችግሮች ደግሞ መፍትሄ ነው የሚሉትን መምህር ሞዋ እንደሚከተለው ገልጸውልናል።
ይህንን ሁሉ ለማቅረፍ ሕግ ወይም ደግሞ ፖሊሲ፣ ስትሮንግ የሆነ ፖሊሲ ያስፈልጋል ስለ ሙስና። ሌላ ደግሞ ስራ ላይ ያለን የማህበረሰብ አስተሳሰብን ማቀየር አስፈላጊ ነው፣ የተመራቂ ጨምሮ ማለት ነው። ስራ ማለት የመንግስት ስራ ብቻ አይደለም። የትኛውም ስራ ሶርስ ኦፍ ኢንካም ወይም ደግሞ የገቢ ምንጭ እስከሆነ ድረስ አስፈላጊ ስለሆነ እሱን አስተሳሰብ ማቀየር አስፈላጊ ነው። ሌላ የግል ስራ የሚሰሩን ሰዎች እንዲበረታቱ ማድረግ ነው። ኮሌጅ እና ቴክኒክና ሙያ ኮሌጆች ላይ እሱ ላይ ማስራት ነው። እና ሌላ ደግሞ ምርትና ምርታማነት እንዲያድግ ጥረት ማድረግ ነው። ይሄ ጆብ ኦፖርቹኒቲ ለሰዎች ማፈጠር ወይም ደግሞ ማከፈት ስለሚችል ምርትና ምርታማነት ለማሳደግ ጥረት ማድረግ አስፈላጊ ነው።
አመሰግናለሁ ሚና ኮርና አስተር። እንግዲህ በዚህ ጉዳይ እኔ ያናገርኩት በሐዋሳ ከተማ መቀመጫውን ያደረገ
ኢምፓወር ሊደርሺፕ ዞን የሚባል ተቋም የሚመሩ ዶክተር ሲመጥሩ ታይ የሚባሉትን አንድ የኢንተርፕሪነርሺፕ ወይም ስራ ፈጠራ ባለሙያ ያነጋግራቸው ነበር። የሳቸው ተቋም ስራና ከስራ ጋር በተያያዙ ጉዳዮች ላይ ስልጠናዎችን ይሰጣል፣ እንዲሁም የማማከር ስራዎችን ይሰራል። ላለፉት 10 አመታትም ይህን ስራ መስራታቸውን ነው የነገሩኝ። እሳቸው ምንድነው የሚሉት ኢትዮጵያ ውስጥ የስራ አጥነት ቁጥር በየጊዜው እየጨመረ የሚሄደው አንተ ያነጋገርካቸው ባለሙያ የነሱትን ሐሳብ ጋር የሚቀራረብ ሐሳብ ነው። የትምህርት ስርዓቱ ራሱ ችግር አለበት ብሎ ነው የሚነሱት። ምንድነው እንስሉ የሚሉት ተማሪዎችን ማህበራዊ ሳይንስና የተፈጥሮ ሳይንስ የተባለ ለሁለት ቦታ ይከፈልና 3 4 5 አመት ይሰለጥናሉ። ኮሌጅ ከተቀላቀሉ በኋላ ወይም ዲግሪያቸውን ከወሰዱ በኋላ ስራ ጠባቂ አይነት ጭንቅላት ይዘው ይወጣሉ። ይሄ ወጣቶቹ ሌላ መንገድ እንዳያድርጓቸዋል ብሎ ይነሱና የመፍትሄ ሐሳብ ያስቀምጣሉ። እስቲ እሳቸው የሚሉትን የመፍትሄ ሐሳብ ደግሞ እንስማቸው።
አሁን ላሉት ለተበራከተው ስራ አጥነት መቀነሻው ስልጠና፣ አጫጭር ስልጠናዎች እንደ ዘመቻ በዘመቻ መልክ ሀገሪቱ ላይ መደረግ ያለበት። ይሄ ሲሆን ወጣቶቹ ማንነታቸውን ያገኛሉ፣ አቅማቸውን ያገኛሉ፣ ወዲያው ወደ ተግባር ይገባሉ፣ ማንንም እጅ ሳይጠብቁ። ይሄ ቢመቻችና ይሄ ቢበረታታ ትልቅ ውጤት ይመጣል። እኛም በተቋማችን አሁን እያየን ያለ ነው። ብዙ ስራ አጦች ይመጣሉ። ዲግሪ ያላቸው ማስተርስ ያላቸው ስራ በቃ የለም። ግን ስልጠናችንን ጆይን ካደረጉ በኋላ ለሌላ ያላቸውን አቅም አቀናጅተው የራሳቸውን ነገር ሰርተው ለብዙዎች ተርፈዋል፣ ምሳሌም ሆነዋል፣ ኢንካምም አግኝተዋል፣ ለሀገርም ጠቀሜታ እያመጡ ነው ብዙ ወጣቶች ማለት ነው።
ዶክተር ሲመጥሩ ግን አንድ ያነሱት ነገር ነበረ እዚህ ጋር ልጥቀስላችሁ። የኢትዮጵያ ወጣቶች የስራ ፈጣሪነት አቅምም ዝግጁነትም እንዳላቸው እርግጠኞች ነን። የሚፈልጉትን መንገድና ሁኔታውን የሚፈጥር አካል ያስፈልጋል። እኛ ስልጠና ከሰጠናቸው ሰልጣኞች ውስጥ 80% የሚሆኑ ወጣቶች ወደ ስራ ገብተዋል። ወደ ስራ ገብተውም ራሳቸውን ለውጠው ቤተሰቦቻቸውም ለውጠው ሀገራቸውን እየጠቀሙ መሆናቸውንም አይተናል። ይህንም በተጨባጭ ልነግራችሁ ልነሳችሁ እንችላለን ብሎናልና ወጣቶችን መንገድ የሚያሳይ እንዳሉትም አጫጭር ስልጠናዎችና ዝግጁ የሚያደርጋቸውን ነገር የሚሰጥ አካል እንደሚያስፈልግ ጠቁሟል ማለት ነው። እንግዲህ ስለ ሰላም ጦት አንስታል ናኮር። ሰሞኑን አንድ የአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ የሆኑት ፕሮፌሰር አለማየሁ ገዳ የጦርነቱ ኢኮኖሚያዊ ጫናና የወጪ አሸፋፈን ተግዳሮቶች በሚል ርዕስ ከአጠቃላይ ፖሊሲ አቅጣጫዎች ጋር በመያዝ አንድ ጥናት አድርገው ጥናቱን የማቀርበው ነበርና ያን ጥናት መነሻ በማድረግ ከአሜሪካ ድምፅ ጋር በነበራቸው ቆይታ ኢትዮጵያ ካላት የህዝብ ብዛት አንጻር ሀብቷ ምን እንደሆነ ተጠይቀው የወጣቶች ስራ ማጣት ምን ችግር ሊያስከትል እንደሚችል ጠቁመው ነበር። እስቲ እሳቸውን እንስማ።
የህዝብ ብዛት በጣም ኢምፖርታንት ነገር ነው። እንደ ገበያ ገብ ማለት ህዝብ በዛ ማለት ብዙ ነገር ዲማንድ ያደርጋል ማለት ነው። አቅርቦት የማቅረብ አቅም ካለ ህዝብን የመሰለ ገበያ የለም። ግን ደግሞ ድሃ ከሆን የመግዛት ትንሽ ህዝብ ኖሯቸው የመግዛት አቅም ያላቸው የአውሮፓ ሀገሮች አንዳንድ እኮ ስታየው የነ ቤልጅየም ጂዲፒ የቤልጅየም ጠቅላላ ሀገራዊ እና አንዳንድ ጊዜ ከአፍሪካ በሙሉ ይሆናል። የኢትዮጵያ ብቻ ሳይሆን ጠቅላላ አፍሪካ ብትወስደው 1.2 ቢሊዮን ህዝብን ያለው ግን ያ ሁሉ ገበያ አይደለም። ለምን 45% የሚሆነው የአፍሪካ ህዝብ ከድሃ ነው። $1.90 በታች የሚያገኝ ስለሆነ ትልቅ ገበያ አይሆንም። ስለዚህ የህዝብ ቁጥር ሀብት የሚሆነው ማምረት ህዝቡ ማምረት ሲችልና ገቢ ሲኖረው ነው። ከሌለው ግን እንደውም ሸክም ነው የሚሆነው። ስለዚህ ያን ባላንስ መጠበቅ ይፈልጋል። ያን ባላንስ ምን ይሉታል እነዚህ የህዝብ ጥናት የሚያጠኑ ሰዎች ፖፕሌሽን ዲቪደንድ ይሉታል። ቆንጆ ሆኖ የኢትዮጵያን ህዝብ ስብጥር ስታየው 70% የሚሆነው እድሜው ከ30 በታች ነው። ስራት አቅም ፖቴንሻል አለው። ግን ገቢ ከሌለው አንኤምፕሎይመንት ስራ አጥ ከሆነ ወጣት ስራ አጥነቱን ብትወስደው ወደ 25-26% ነው። እኛ ጋር ስራ አጥ ከሆነ ገቢ ከሌለው የህዝብ ቁጥር እንደውም እዳ ነው የሚሆንብ ወደ ግጭት በቀላሉ ይመለመላል። በአማጽያን ወደ ግጭትና ወደ እንትን ነው የሚወስድ። ስለዚህ ያን ባላንስ መጠበቅ በሁለት በኩል ያለው ምጣኔ መጠበቅ ያስፈልጋል።
ውይይታችን ከመጨረሳችን በፊት የእናንተን ምልከታ ልጠይቃችሁ። እንግዲህ አምቦ ነው ያለው ናኮር፣ የተለያዩ ከተማዎችን እዛ አካባቢ ለስርዓት ይንቀሳቀሳል እና ምንድን ነው የምትታዘበው? ያንተ ምልከታ ምንድን ነው?
በጣም ጥሩ። በተለይ ወጣቶቹ ካነሱት አንደኛው የዝምድና ጉዳይ ነው። በዝምድና የመቀጠር ከጸጥታ ጋር በተያያዘ ከከተማ ስንንቀሳቀስ የምናስተውለው ነገር ምንድን ነው? በብዛት ፕሮጀክቶች ቆመዋል። ጸጥታ በሌለበት ስራ መስራትም አስቸጋሪ ስለሚሆን ይመስለኛል። ያ ደግሞ ወጣቶች ወደ ስራ ለመግባት ያላቸውንም ፍላጎት የሚገድብ ይሆናል።
አስር እስቲ ደግሞ ያንቺን ምልከታ ንገሪን።
እንግዲህ በአማራ ክልል ለስራ ጉዳይ በተለያዩ አካባቢዎች
ለስራ በተዘዋወርኩባቸው ጊዜያት ስራ ካጡ ወጣቶች ጋር የመገናኘት እድል እንግዲህ ይገጥመኛል። አንዳንዶቹ ከተስፋ መቁረጥ ጋር በተያያዘ ለሱስ ተጋላጭ የሆኑ ገጥመውኛል። በአንጻሩ ደግሞ የራሳቸውን ስራ ፈጥረው ኑሯቸውን የሚኖሩ ወጣቶችም እንዲሁ ያጋጥሙኛል።
ግንኙነቶች ለነበረን ቆይታ አመሰግናለሁኝ። በዚህ ጉዳይ ላይ ሌሎች ባለሙያዎችም ጭምር አካተን በቀጣይ ጊዜ የምንመለስ ይሆናል። በዚህ አጋጣሚ ከአርብ ቀን ጀምሮ የስራና ክህሎት ሚኒስቴር አዋሳ ከተማ ላይ የግማሽ ዓመት የስራ ፈጠራን እየገመገመ ይገኛል። የሚኒስቴር መስሪያ ቤት ወላጆችም እዚሁ ስለሆኑ ሰሞኑን አግኝተናቸው በዚህ ጉዳይ ላይ እንምላሽ ይዘን የሚመለስ ይሆናል።
ልክ ነህ ዮናታን። እንግዲህ አሁን እንደጀመር ነው በተከታታይ የስራ አጥ ወጣቶችን በተመለከተ በተለይ ሲያማራ ክልል ላይ እኔም እንግዲህ ወጣቶቹን የሚመለከተውን ባለሙያም ሁሉ እያነጋገርኩ ሰፋ ያለ ዘገባ ይዤ የምቀርብ ይሆናል።
በጣም ጥሩ ነው ባልደረቦቼ። ከስራ ፈጠራና ከወጣቶች ስራ አጥነት ጋር በተያያዘ ከጉዳዩም ሰፋ የማለት ወይም ደግሞ ከጉዳዩም ሰፊነት የተነሳ ተከታታይ ዘገባዎችን ለወደፊቱ ያለንበት አካባቢ ይዘን እንቀርባለን። አስቴርም ከባህር ዳር ዘገባሽን ይዘሽ እንደምትቀርቢ ተስፋ እናደርጋለን። በጣም አመሰግናለሁ ዮናታን ለውይይቱ።
አዎ፣ እኔም ቀደም ብዬ ቃል በገባሁት መሰረት እንግዲህ ያው ስራዬ ብዬ አንዳንድ ሪፖርቶች እንኳን በስራ አጥ ወጣቶች ዙሪያ ላይ እንዲሁ ስራ ያጡትን ብቻ ሳይሆን ደግሞ በራሳቸው ስራ ፈጥረው የሚንቀሳቀሱ ወጣቶችንም ጨምሬ ተከታታይ ዘገባ ይዤ እንደምቀርብ ከወዲሁ ቃል እገባለሁ። አንተም ደግሞ እንግዲህ የአምቦውን እንዳትረሳ፣ የወኒም ደግሞ የሐዋሳውን እንዳትረሳ።
አንረሳም ሁላችንም።
ባልደረቦቼ ኮርና አስተር ከአምቦና ባህር ዳር ቆንጆ ቆይታ ነበረን። በዚህ ጉዳይ ላይ ሰፊ ዘገባዎችን ይዘን የምንመለስ ይሆናል። አንቺም ከባህር ዳር ያው የባህር ዳር ወጣቶችን ያነጋገርሽ፣ ከአምቦ ደግሞ ናኮር እንደዚሁ ከአጎራባች ከተሞችም ያነጋገር ተመልሰን የምንገናኝ ይሆናል። ለነበረኝ ቆይታ ከልብ አመሰግናለሁ።
እጅግ ነኝ
ማለት በጣም እናመሰግናለን።
ወደ ተከታዩ ዘገባ እናልፋለን። አሳልሶ መጾም intermittent fasting በእንግሊዝኛ አጠራሩ ትኩረትን እየሳቡ ከመጡ የአመጋገብ ቁጥጥርና የግል ጤና ስርዓቶች አንዱ ነው። ደጋፊ ተሟጋቾችም ነቃፊዎችም አሉት። ጤናማ ህይወት ለመምራት ይረዳል የሚሉ ባንድ በኩል፣ በሌላው ደግሞ የባለሙያ ክትትል ከሌለው ከጥቅሙ ጉዳቱ ያመዝናል የሚሉ እየተከራከሩ ነው። ተከታዩ እንግዳችን መዘምር ግርማ ሰሞኑን ባወጣው የጾም ጣዕም ብሎ በሰየመው መጽሐፉ ሁለቱን ሐሳቦች ዳሰሳል። የራሱንም ያኗኗር ሁኔታ ለመቀየር መጣሩንም ይናገራል። ከሀብታሙ ስዩም ጋር ተወያይተዋል። እነሆ
ያው ከተወሰኑ ዓመታት በፊት ስለ ጾም ጉዳይ፣ ጾም ለጤናችን ያለውን ጥቅም ሰማሁ። አንደኛ በቴሌቪዥን፣ ሌላኛው ደግሞ መጽሐፍ በማንበብ ከሁለት ጾምን ከሚጠቀሙ ሰዎች ሰምቼ ራሴ ሞከርኩት በቀን አንድ ጊዜ መመገብን። በቀን አንድ ጊዜ መመገብን ከሞከርኩት በኋላ ደግሞ የፌስቡክ ቡድን በቀን አንድ ጊዜ ተመጋቢዎች የሚል አቋቁሜ ህብረተሰቡን ማማከር ጀመር። በዚህ ጊዜ እነሱን ሳማክርና የተለያዩ ሀሳቦች ያነሱልኝ ማንበብና በጉዳዩ ላይ የተሻለ ምርምር ማድረግ ጀመርኩ። የዚያ ሁሉ ውጤት በኋላ የጾም ጣዕም የሚል መጽሐፍ ለመሆን በቃ። የጾም ጣዕም የሚለው መጽሐፍ በጤና በስነ ምግብና በጾም ጉዳይ ላይ ያጠነጠነ ነው። ሁለተኛ ስም ደርሷል፣ እየተነበበ ነው።
እንግዲህ ይሄ የአመጋገብ ስርዓት በቀጥታ ከጤና ከእለት ተዕለት እንቅስቃሴያችን ጋር የሚገናኝ ስለሆነ ጥንቃቄ የሚያሻው በርካታ ጥያቄዎችም የሚነሱበት አይነት ነው። በጉዳዩ ላይ የበለጠ እውቀት ለማግኘት ምን ያክል ጥረት አደረግ መጽሐፉ ከመታተሙ በፊት?
ልክ ነው። መጽሐፉ ከመታተሙ በፊትም ይሁን መጽሐፉን በመጽሐፍ ሂደት ያደረግኩት ነገር ቢኖር በጤና ላይ የተጻፉትን ምርምሮች ማንበብ ነው። በጤና ላይ ብዙ ምርምሮች እስከ 2020-21 ያሉትን አንብቤያለሁ። በስነ ምግብ ላይ አንብቤያለሁ። ከዚያም በተለየ ደግሞ በጾም ላይ አንብቤያለሁ። ምንም እንኳን በጾም ላይ ይህን ያህል ሰፊ ምርምር ባይሰራም፣ ማለትም በምግብ ላይ በተለያየ የጤና ጉዳይ ላይ ይሰራል ፈንድም የሚያደርጉ፣ በጤና ላይ ግን ብዙ ፍላጎት የለውም። ማለት ከጥቅማቸው ጋር አይገናኝም በተለያዩ ትልልቅ ድርጅቶች ከኮርፖሬሽኖች ጋር። ስለዚህ የጤና ምርምር ውሱን ቢሆንም ያንን በማንበብ ደግሞ በዚያ ጉዳይ ላይ ፍላጎት ያላቸው የተለያዩ ሰዎች የጻፏቸውን መጽሐፍ በማየት ከዚያ በዘለለ ደግሞ በሀገራችንም በገዳማት የሚሆን በተለያዩ ታዋቂ ግለሰቦች የሚሆን ጾምን ተግብረው
ረጅም እድሜ፣ ጤነኛ እርጅና እና የተሻለ ህይወት አኗኗርና የኑሮ ዘይቤ ያላቸውን በመመልከት እንደዚህ በመጠየቅ በተለያዩ መንገዶች ነው መጽሐፉን ለማዘጋጀት የቻልኩት። በእርግጥ ፈታኝ ነው፣ እንደሌላ ዘርፍ መረጃ የሚገኝበት አይደለም። ለምን የተገፋ ዘርፍ ነው ማለት ይቻላል።
ስለ አመጋገብ ስርዓትና በተያያዥ ጉዳዮች ላይ የተጻፉ መጽሐፍት ለአንድ ማህበረሰብ ያላቸው ፋይዳ ምንድን ነው? ይህን የመሰሉ መጽሐፍትን ማዘጋጀት ምንድን ነው ጥቅሙ ብለህ ታስባለህ?
የዚህ አይነት መጽሐፍት እንግዲህ በጣም የሚገርም ነገር፣ እኛ ስለ ሳይንስ ወይም ባዮሎጂ ወይም እንደዚህ ሕክምና ነክ ነገር የተማረው ነገር በጣም ውስን ነገር ነው። ማለት የቆየ ሳይንስም ነው በብዛት የምናውቀው፣ ከዚያ በዘለለ ደግሞ ተግባራዊነት የሚጎደው ትምህርት ነው እኔም አንተም በብዛት የተማርንበት ትምህርት። ስለዚህ በቋንቋችን በአማርኛ ቋንቋ በአሁኑ ወቅት ያለውን ምርምርና በዓለም ላይ ያለውን ተግባር የተፈተሹ ሁኔታዎች በቋንቋችን የሚያቀርብልን ባለሙያ ብዙም የለም። ምክንያቱም ወይ የተለያዩ የምግብ አዘጋጆች ሼፎች አንድ ምግብ እንዴት ይሰራል የሚለውን ለየትኛው በሽታ ምን አይነት እንመገብ የሚለውን ነው እንዲህ ያቀረቡልን። መጀመሪያ ጤናችንን አውቀን ምን ያህል የሰውነት ክብ አለን፣ የሰውነታችን ክብደት ምን ያህል ነው፣ ከጾታችን ከወሊድ ሁኔታ ከእድሜያችን አንጻር ጤናችንን እንድናውቅ፣ ከዚያ ደግሞ ስነ ምግብ ሲባል ምንድን ነው መመገብ ያለብን፣ በ24 ሰዓት ውስጥ ምን መመገብ አለብን፣ ምን መመገብ የለብን፣ የውሃን ሁኔታ፣ የተለያዩ የእንቅስቃሴን ሁኔታ፣ እነዚህን ሁሉ አገናዝቦ ጤናና ስነ ምግብን የሚያስገነዝብ፣ ከዚያ ደግሞ ከተመገብን በኋላ ምን ያህል ጊዜ እንቆይ፣ ምን ያህል ጊዜ ነው ከአንድ ምግብ እና እስከ ቀጣይ ምግብ መቆየት ያለብን የሚለውን የጾምን ጉዳይ በደንብ በጾም ሂደት ምን ይከሰታል፣ ከዚያ ደግሞ ጾም ምንን ይከላከልልናል፣ ምን አይነት በሽታ ይከላከልልናል፣ ምን ጥቅም አለው፣ ምን ጥንቃቄ እርምጃ እንውሰድ የሚለውን የሚያስገነዝብ የለም እና ይሄንን ክፍተት በማየቴ እኔ ራሴ መጀመሪያ ስጾም የተቸገርኩበትን ከዚያ በሂደት እያነበብኩ ያሻሻልኩትን ሌሎች ጾመኞችን ደግሞ በቡድን ባቋቋምኩት ቡድን 12,000 ጾመኞችን በቀን አንድ የሚመገቡትን ካገዙ በኋላ ያለውን ችግር አጥንቼ ነው የጻፍኩት።
ሰዎች በቀን አንድ ጊዜ ብቻ በመመገብ ጤናን ማስተካከል፣ ብዙ ጠቀሜታዎችን ማግኘት ይቻላል በሚል ካለምንም ልምምድና ቅድመ ዝግጅት ቀጥታ ሊገቡ የሚፈልጉ ሊኖሩ ይችላሉ። ማድረግ የሚገባቸው ጥንቃቄ ምን አይነት ነው? እንዲሁ ዘው ብለው የማይገባበት ስለመሆኑስ የማስገንዘቢያ ኃላፊነቱ ላይስ ምን ያህል ተንቀሳቅሰሃል? ምንስ አደጋ አለው ሰዎች ቅድመ ዝግጅት ሳያደርጉ ከሐኪሞቻቸው ጋር ሳይማከሩ አዲስ የኑሮ ብሂል ለመጀመር በሚያደርጉት ጥረት ውስጥ ምንስ ማድረግ አለባቸው ቀድመው?
በጣም ጥሩ ጥያቄ ነው። ያው በቀን አንድ ጊዜ መመገብ ወይም እያፈለሱ መጾም የሚባለው ኢንተርሚተንት ፋስቲንግ፣ አንዳንዶቹ 16 ሰዓት ቆመው በ8 ሰዓት ጊዜ ውስጥ የሚበሉ አሉ። ሌሎች ደግሞ 23 ሰዓት ጾመው በ1 ሰዓት ጊዜ ውስጥ የሚጾሙ አሉ። እነዚህም ጊዜ ተኮር ጾሞችን ለብቻቸው ከፋፍያቸዋለሁ። ሌሎችም አይነት ደግሞ ጾሞች አሉ። ይህን አይነት ምግብ ማብዛት ነው በፐርሰንት መመገብ የሚለውን የተለያዩ አንዳንድ ምዕራፍ ሰጥቼ ነው በስድስት ምዕራፍ መጽሐፉ የተዘጋጀው እና ወደ ጾም ለመግባት ስንፈልግ የሽግግር መርሃ ግብር ብዬ ያዘጋጀውታል። ብዙ የእንግሊዝ ሀገርም የአሜሪካም የተለያዩ ነች በጾም ላይ የሚሰሩ የጾም ክሊኒኮች አሉ ከ100 ዓመት በላይ ያለባቸው እና ብዙ ከጾሙ በፊት ቅድመ ዝግጅት የሚያሰሩት ነገር አለ። ስለዚህ የሽግግር መርሃ ግብር ሰው ብዬ በ24 ሰዓት አንድ ጊዜ መብላት ሳይሆን ዛሬ 2 ጊዜ ልበላ እችላለሁ፣ ነገ እንደዚያ፣ ነገ ቁርስ ናፍታ፣ ከነገ ወዲያ ምሳና እራት እያደረግኩ የአንድ ሳምንት ያንም ማድረግ አለብኝ። ደግሞ በመመገብ ጊዜም ደግሞ ምን እመገባለሁ የተመጣጠነ ምግብ መሆን አለበት፣ መጥገብ አለብኝ። ምናልባትም በቀን 3 ጊዜን በላይ የነበረውን 60-70% መጽሐፉ ላይ በደንብ የተብራራ ነገር አለው ያለ። ከዚያ ደግሞ ውሃ መጠጣት አለብኝ። የማዕድናት ጉዳይ እንደ ጨው አይነቶቹ ካልሆነ ራስ ምታት የሚያዞረን የማዕድናት ጉዳይ ያለ ያሱት ማፍራት የተብራል አለብን። በእንቅስቃሴ ሁኔታችን የሚወሰናል ደግሞ በጣም የሚንቀር ቁጭ የሚልና ብዙ እንቅስቃሴ የሌለው እንደዚያ። ከዚያ ደግሞ የማይጾሙ የህብረተሰብ ክፍሎችም አሉ። ከእርግዝና ከመጸነስ ከማጥባት ከወሊድ ጋር የተያዘ አለ። ቋሚ በሽታ ያለባቸው ሰዎች አሉ። እድሜያቸው ያልደረሰ ታዳጊዎች እና እንደዚህ አይነት ሰዎች መጾም የሌለባቸው አሉ። ቢቻል ደግሞ ምርመራ ማድረግ አለባቸው። ምርመራ የሚደረገው አንዳንድ የሰውነታችን የስብ ክምችት ሁኔታ፣ ከዚያ ደግሞ የማይተላለፉ በሽታዎች ሁኔታ እነዚያን መመርመር አለባቸው እንጂ ይህንን ተግብሮ ደግሞ ጥሩ ደረጃ እንትን ካሉ አብዛኛው መጾም የሆነ
በኢትዮጵያ ሕዝብ በተለይ በከተማ ላለው ከህፃናት ጀምሮ በጣም ይሄ ከልክ በላይ ውፍረት ከፍተኛ ነው። ከሚጠበቀው በላይ አሁን እየተደረጉ ባሉ በምታነባቸው ስለዚህ ወደ ከተሞች እና ወደ ቤቶች የጤና ግንዛቤ ትምህርት መምጣት አለበት። ትልልቅ ሰዎች እና መጾም የሚችሉት ደግሞ ቢጾሙ የምግብ ፍጥቃችን በጣም ያመጣል ብዬ ነው።
እጅግ በጣም አመሰግናለሁ። መዘምር ግርማ በቅርቡ ካወጣቸው መጽሐፎች መካከል አንዱ ስለሆነው የጾም ጣዕም ስለተሰኘውና በአመጋገብ ስርዓት በተለይ ደግሞ አሰልሶ መጾም ስለሚባለው ወይም ኢንተርሚተንት ፋስቲንግ ስለሚባለው ጉዳይ ስላውግሃን ስለነገርከን በእጅጉ አመሰግናለሁ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በምሽቱ ፕሮግራሙ አናዘጋጅ ጽዮን ግርማ ስም የምሰናበታችሁ ሰሎሞን አባተ ነኝ። አብራችሁን ስለቆያችሁ አመሰግናለሁ። ሰላም ጤና ይስጥልኝ። በደህና ደሩ።